ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ከስራው ባህሪ አንጻር አብዛኛው ጊዜ የማሳልፈው ከወንዶች ጋር ነው። እነርሱም ብዙ ሞራልና ድጋፍ ይለግሱኛል። በአንጻሩም ተስፋ አስቆራጭ ሰዎች አይጠፉም።
በተለምዶ ለወንዶች ተብሎ የሚተዉ የጉልበት ስራዎችን ሳይቀር በመከወን ለወጣቶች መነቃቃትን የፈጠሩትን ረሃዋ እዮብን ነው ቀደም ብለን የሰማናቸው። የምሽት እንግዳ አድርገናቸዋል። ሌሎች ጉዳዮችም የተካተቱበትን መሰናደው ሀብታሙ ስዩም ይመራለው። በምስልና ድምፅ ቅንብሩ ንጉሱ ታምሬ አብሮኝ ይቆያል። ወደ ቀዳሚ መሰናደው እንሻገር። ቀዳሚ መሰናዶ ወደ ኤርትራ ይወስደናል። በዚያ በግብርናው ዘርፍ ስም እየተከሉ ያሉት አንዲት እንስት ለወጣቶችም መነቃቃትን እየፈጠሩ ነው። ስራ ጾታ የለውም በሚለው ንግግራቸው የሚታወቁት ረሃዋ እዮብን የአስመራው ዘጋቢያችን ብርሃነ በረሃ ያስተዋውቀናል።
የአንዲት ሴትና የአምስት ወንዶች ልጆች እናት የሆኑት ወይዘሮ ረሃዋ ዛሬ በቀላሉ የሚከውኗቸው ስራዎች መጀመሪያ ላይ በመጠኑ ይከብዷቸው እንደነበረ ያስታውሳሉ። በሂደት ግን እየለመዱት ስራውን መስመር እየያዘና እየተስተካከለ እንደመጣ ያስረዳሉ።
ተሳንቻተን ዘተባባዕካዩ አጅኹ ኢሉ ሞራል ህበካ ዘሕግዘካ በብዓቕሙ
ከህብረተሰቡ በአጠቃላይና በአቅራቢያ ካሉ ሰዎች ብዙዎቹ አይዞሽ እያሉ ገንቢ አስተያየት ይሰጡኛል። ከስራው ባህሪ አንጻር አብዛኛው ጊዜ የማሳልፈው ከወንዶች ጋር ነው። እነርሱም ብዙ ሞራልና ድጋፍ ይለግሱኛል። በአንጻሩም ተስፋ አስቆራጭ ሰዎች አይጠፉም። ሆኖም ሞራል የሚሰጡኝ ስለሚበዙ ለአሉታዊ አስተያየት እምብዛም ግምት አልሰጠውም።
ምርቶችን በወቅቱ ለገበያ ለማቅረብ የሚያጋጥም የማጓጓዣ እጥረትና የገበያ ከፍና ዝቅ ማለት በወይዘሮ ረሃዋ የስራ ውሎ ውስጥ የሚታዩ አዘቦታዊ ፈተናዎች ቢሆኑም እንደ ትልቅ እንቅፋት አላየውም ይላሉ።
ከምሰብካይ
ችግሩ ለሁሉም ገበሬዎች የሚያጋጥም በመሆኑ አክብጄ አላየውም። እኔ ራዕይ ሰንቄ ስለምሰራ የሚያጋጥሙኝን ፈተናዎችና ተግዳሮቶች ተሻግሬ አንድ ቀን ከፍ ያለ ደረጃ ላይ እንደምደርስ ስለማምን በጊዜያዊ ችግር ብዙም አልደነግጥም።
ወይዘሮ ረሃዋ በጎሚስታነት የጀመሩትን ስራ በፍራፍሬ ማምረት፣ በንብ ማነብና በአሳ እርባታ እንደምን እያስፋፉት እንደመጡ ለጠየቅናቸው ሲያብራሩ
የጎሚስታን ስራ በባለቤቴ ቤተሰቦች በኩል ነው የጀመርኩት። ስራውን ወደዋለሁ። አሁን ልጆቼና የባሌ ወንድም ናቸው የሚሰሩት። የግብርና ስራም ያደግኩበት እንጂ በአጋጣሚ የተሰማራሁበት አይደለም። ማሳ ተከራይቼ ነው የጀመርኩት። እርሻ እንክብካቤና ክትትል ስለሚፈልግ በእርሱ ላይ አተኩሬ እየሰራሁ ነኝ። ጥሩ ለውጥና እድገት አገኝበታለሁ የሚል ትልቅም ተስፋ አለኝ። ቀንና ሌሊት በሙሉ አቅሜ እየተጋሁበት ነው።
ብዙውን ጊዜ ከንጋቱ 11 ሰዓት ተኩል ላይ የሚጀምረው የወይዘሮ ረሃዋ ዕለታዊ የሥራ ውሎ እስከ ምሽት ይዘልቃል። በጾሮና ወዳለው እርሻቸው በሚያቀኑበት ጊዜ ደግሞ ከሌሊቱ 10 ሰዓት ማለው እየተነሱ እንደሚጓዙ ወይዘሮ ረሃዋ ይናገራሉ።
የጎሚስታን ስራ በባለቤቴ ቤተሰቦች በኩል ነው የጀመርኩት። ስራውን ወደዋለሁ። አሁን ልጆቼና የባሌ ወንድም ናቸው የሚሰሩት። የግብርና ስራም ያደግኩበት እንጂ በአጋጣሚ የተሰማራሁበት አይደለም። ማሳ ተከራይቼ ነው የጀመርኩት። እርሻ እንክብካቤና ክትትል ስለሚፈልግ በእርሱ ላይ አተኩሬ እየሰራሁ ነኝ። ጥሩ ለውጥና እድገት አገኝበታለሁ የሚል ትልቅም ተስፋ አለኝ። ቀንና ሌሊት በሙሉ አቅሜ እየተጋሁበት ነው።
የአሳና የንብ እርባታ እንዲሁም የፍራፍሬ እርሻ የተለያዩ የሥራ ዘርፎች እንደመሆናቸው መጠን እንደምን አስተሳስረው እንደሚሰሯቸው፣ በመካከላቸውም ስላለው መመሳሰልና ልዩነት ወይዘሮ ረሃዋ ተከታዩን ብለዋል።
ሓገዝቲ ብዙሓት እዮም ዘለውካ ናይ ሕርሻ ተኮይኑ ሚኒስትር ሕርሻ ሕግዘካ እዩ
ከጎኔ ሆነው የሚያግዙኝና የሚመክሩኝ ልዩ ልዩ ባለሙያዎች ስራዬን ያቀሉልኛል። ሶስቱም የግብርና ዘርፎች የየራሳቸው አሰራር አላቸው። ለምሳሌ በጾረና የሚገኘው የብርቱካን፣ የፓፓያና የጌሾ ማሳ መኮትኮትን፣ ውሃ ማጠጣትና የበሽታ ክትትልን ይጠይቃል። ይህም የነዳጅ አቅርቦትን ይጠይቃል። በሰገነይቲ የሚገኘው የንብ ማነብ ደግሞ ንቦቹን መፈተሽ፣ ጤንነታቸውን መከታተል፣ አበባ ወዳለበት አካባቢ ማንቀሳቀስን ይሻል። በአስመራ ያለው የንጹህ ውሃ አሳ እርባታ ደግሞ ውሃውንና አካባቢውን ማጽዳትን፣ የአሳዎቹን ጤንነትን መከታተልንና መንከባከብንም ይፈልጋል። በተናጥል ሊታዩ የሚችሉ ቢሆንም ሁሉም በአንድ የግብርና ፕሮጀክት ውስጥ የተጠቃለሉ ናቸው።
በእነዚህ አድካሚ የሥራ ውሎች ውስጥ ስድስት ልጆቻቸውን የሚያሳድጉት ወይዘሮ ረህዋ እንደ እናት እንደ ጓደኛና የሥራ ባልደረባ ከልጆቻቸው ጋር ጥልቅ ትስስርና ግንኙነት እንዳላቸው ይገልጻሉ። ለልጆቻቸው ለእያንዳንዳቸው የሥራ ድርሻና ኃላፊነት የሰጡት ወይዘሮ ረህዋ በባለቤትነት ስሜት የሥራው አካል አድርጊያቸዋለሁ ይላሉ።
ደቀይ ሁሉ ሥራህና ገዛ ስለዝኽሉ እቶም አብስራህ ኮፍሩ ዘይ ወዓሉ ማለት ግድን አብገዛ ኸአ ይተርፉ
ሁሉም ልጆች ምግብ ማብሰል እንጀራ መጋገር ቃና ልብስ ማጠብ ቤት ማጽዳት የመሳሰሉትን ራሳቸው እየተረዳዱ ቤት ውስጥ የቤት ሥራውን አጠናቀው ይቆዩናል። በግብርና ሥራውም በአቅማቸው ይሳተፋሉ። አስቤዛ የማቅረብ ትምርታቸውን የመከታተልና የመሳሰሉት ጉዳዮች ደግሞ የእኔ ኃላፊነት ነው። ስለዚህ የልጆች ድጋፍ እና እርዳታ ሥራዬን በአግባቡ እንድሰራ ከፍተኛ እገዛለሁ።
የራህባ ሁለተኛ ልጅ የሆነው እሳይ ሳሙኤልም የቤተሰቡ አባላት ከእናታቸው ጋር ስላላቸው ተሰስርና የሥራ ግንኙነት ተከታዩን ያስረዳል።
ከም አድን ወድን ዘይኮነስ ከመሐዙት አብገዛ ተሰማሚዕና ተረዳዲና ኩሚና ንኸይድ ማለት ብዚያዳ ኣብ ስራሕ ዘለና ርክብ ከዓ ማለት ኣዴና ነቲ ዘሎ እቲ ስራሕ ንኩላትና ሓደ እንታይ ዝበሃል ሂባትና ማለት እዩ ንሕናስ ንክንትስእ ሓፍ ንክንብል ማለት እዩ ቦታ ሂባትና ማለት እዩ እቲ ምዕባይ ሓወይ ክገብሮ ዝኽእል እንተኮይኑ ንዑ ትነግሮ ማለት እዩ። ከም ወላድን ውድን ዘይኮነ ከም መሻርክቲ ኢና ኣብ ገዛና ኩላትና ኣብቲ ውሽጣዊ ኣብ ገዛና ኹን ኣብ ስራሕና ኹን ኩላትና ተሓጋጊዝና ኢና ንሓልፎ ዝኾነ ነገር ማለት እዩ።
ወይዘሮ ረህዋ በቀጣይ ረአያቸውን የማሳካት ብርቱ ተነሳሽነት እንዳላቸው ያመለክታሉ። የፍራፍሬ ምርቱን በሰፊ ሄክታር ላይ ማልማት ቀዳሚው ነው። የንም ማነብና የአሳ እርባታውን የማስፋፋትና የማሳደግ ዓላማና እቅድም አላቸው። እኒህ ተስፋዎቼ በትልቁ እንደሚለውጡኝ በልበ ሙሉነት አምኜ ሌት ተቀን እየተጋሁ ነኝ ይላሉ ወይዘሮ ረህዋ። ለአሜሪካ ድምፅ ራዲዮ ብርሃነ በርሀ አስመራ።
ብርሃንን ለቀደመው ዘገባ አመሰግናለሁ። ኢትዮጵያዊ አሜሪካዊ አዳጊ ወጣት ሁለተኛ ደረጃ ትምህርቱን በአስደናቂ ሁኔታ በማጠናቀቅ በዓለም አቀፍ ደረጃ ከፍተኛ ክብር በሚሰጣቸው ሰባት የትምህርት ተቋማት ተቀባይነት አግኝተዋል። ከአዳጊው ኢታን ፍጹም ጋር ስመኝሽ የቆየ አጭር ቆይታ አድርጋለች።
Ethan Ristu, Silver Spring, Maryland. Refugee Action Team, BSA, International Relations Club, Mandarin Club, heading to Harvard University.
ከሜሪላንድ ግዛት ጆርጅታውን ፕሪፓራቶሪ ትምህርት ቤት የሁለተኛ ደረጃ ትምህርቱን በከፍተኛ ውጤት ያጠናቀቀው ኤታን ፍጹም ርስቱ በዓለም አቀፍ ደረጃ ከፍተኛ ክብር ከሚሰጣቸው 8 የአይቪ ሊግ ዩኒቨርሲቲዎች ውስጥ ባመለከተባቸው 7ቱም ዩኒቨርሲቲዎች ተቀባይነት አግኝቷል። ሃርቫርድ፣ ዬል፣ ፕሪንስተን፣ ኮሎምቢያ፣ ብራውን፣ ኮርኔል እና ፔንሲልቫኒያ ዩኒቨርሲቲ። ዩኒቨርሲቲዎቹ ውሳኔያቸውን ባሳወቁበት ቀን ኤታን ኮምፒውተሩ ፊት ተቀምጦ የተሰማውን ስሜት እንዲህ ይገልጻል።
So the way it worked is all of the Ivies came out on the same day.
ሁሉም የአይቪ ሊግ ትምህርት ቤቶች ውጤት የሚያሳውቁት በአንድ ቀን ነው። ከዛ በፊት የሌሎች ኮሌጆች ውጤት ናውቄ ስለነበረ የነሱንም ውጤት ለማወቅ ጓጉቼ ነበር። እየከፈትኩ ያለው ውጤቱ በዚህ መልኩ ይሆናል ብዬ አልጠበቅኩም ነበር። ነገር ግን አንዱን ከፈትኩና ተቀብለውኛል ብዬ ተደሰትኩ። ከዛ ቀጥሎ ያለውን ስከፍትም ተቀብለውኛል። መጨረሻ ላይ የሆነውን ማመን አቅቶን ነበር።
ከአይቪ ሊጎቹ ትምህርት ቤቶች በተጨማሪ እንደ ጆርጅ ታውን እና ዲዩክ ዩኒቨርሲቲ የመሳሰሉ ሌሎች ከፍተኛ ውቅና ያላቸው 5 የአሜሪካ ዩኒቨርሲቲዎችም ኤታንን ተቀብለውታል። የኤታን ምርጫ ግን ሃርቫርድ ዩኒቨርሲቲ በመሆኑ በመጪው አዲስ የትምህርት ዘመን የዩኒቨርሲቲውን ዓለም አቀፍ ግንኙነት የትምህርት ክፍል ይቀላቀላል። የወደፊት ህልሙ ደግሞ ህግ ማጥናት ነው።
I think late April I went to their campus.
ኤታን ሁለተኛ ደረጃ ትምህርታቸውን ያጠናቀቁ ተማሪዎች ወደ ኮሌጅ ከመግባታቸው በፊት የሚፈተኑትን የትምህርት ብቃት መለኪያ ወይም ኤስኤቲ ፈተና 1600 በማግኘት የመጨረሻውን ከፍተኛ ውጤት ካገኙ እንደ የፌስቡክ ባለቤት ማርክ ዙከንበርግ ያሉ ጥቂት ግለሰቦች መካከል አንዱ መሆኑም ችሏል። በዩናይትድ ስቴትስ በየአመቱ ፈተናውን ከሚወስዱ ከ2 ሚሊዮን በላይ ተፈታኞች ውስጥ ከፍተኛውን ውጤት የሚያስመዘግቡት 1% የሚሆኑት ብቻ ናቸው።
When I was in the exam room, I felt like
በፈተና ክፍል ውስጥ በነበርኩበት ወቅት እንዴት እንደምገልጸው አላውቅም፣ ግን ጥሩ ስሜት ይሰማኝ ነበር። ለየት ያለ ስሜት ነው። ከፈተናው በፊት አስቀድሜ ብዙ ልምምድ አድርጌያለሁ። በኢንተርኔት ላይ ማግኘት የቻልኩትን ብዙ የሙከራ ፈተናዎች ሰርቻለሁ። ጠዋትም ማታም ትምህርት ቤት ከመሄዴ በፊትም ቅዳሜና እሁድም በቃ ባገኘሁት ጊዜ ሁሉ የሙከራ ፈተናዎችን ወስዳለሁ። ነገር ግን ዋና ፈተናውን የወሰድኩ ቀን ጥሩ ስሜት ነበረኝ። አባቴ ከፈተናው ቦታ ሊወስደኝ ሲመጣና እንዴት ነበር ፈተናው ሲለኝ 1600 የማገኝ መስለኛል አልኩት። ስቀልድ ይሁን ታውቁ ያላውቅም፣ ግን ብዙ ጊዜ ለራሴ ከፍ ያለ ግብ አስቀምጣለሁ። በኋላ ውጤቱን ሳገኘው ግን ማመን አልቻልኩም።
ከ2 አስርት ዓመታት በፊት ወደ አሜሪካ ከመጡ ኢትዮጵያዊ ወላጆቹ የተወለደው የ18 ዓመቱ ታዳጊ ኤታን ያገኘው ስኬት የልፋታቸው ዋጋ መሆኑን አባቱ አቶ ፍጹም ርስቱ ይናገራሉ።
በተወሰነ ደረጃ ጠብቄዋለሁ። አሁን ለምሳሌ ትንሽ ወደኋላ እንዳለግ ያደረገኝ ነገር ምንድነው? ኤርሊ ዲሲሽን አፕላይ አድርጎ ነበር ለየው early decision ላይ it's not binding እና deferral ውስጥ ገብቶ ነበር። እንሽ እሱ ነገር ያዘኝ። ከዛ ብዙም ሆፕ አልነበር ማለት የተወሰነ ነገሮች ይኖሩ ይችላሉ። አንድ ሁለት ሶስት ላይ ጠፋም ይችላል፣ ግን ሰባቱንም ያገኛል ብዬ አልጠበቅኩም ነበር። ኢቭን የልንም አልጠበቅኩም ነበር። ግን ያው ኤል ኢቭን ሬጉላር አፕሊኬሽን ሳይክል ውስጥም አክሰፕት አድርገውታል። ትልቅ ደስታ ነው። ቤተሰብም ትልቅ ልሽ የልፋት ዋጋችንም ነው፣ የእሱም ልፋት ነው፣ የቤተሰቡም። ይሄ የኛ የኔና የእናቱ ብቻ ሳይሆን የአያቶቹም የአክስቶቹም ልፋት አለበት።
ኤታን በተወለደበት ወቅት እናቱ የኤሌክትሪካል ኢንጂነሪንግ፣ አባቱ ደግሞ በጤና ኢንዱስትሪው የሜዲካል ኢሜጂንግ ተማሪዎች ነበሩ። በዚህ ምክንያት ዘወትር ከንባብና ከጥናት የማይለዩትን እናትና አባቱን እያየ ያደገው ኤታን ለትምህርት ፍቅር ያደረበት ከልጅነቱ ጀምሮ መሆኑን ነው አባቱ የሚገልጹት።
በሚገርምሽ ሁኔታ እስከ 5ኛ ክፍል ባለበት እስከ ፓብሊክ ስኩል እስካለበት ድረስ ከትምህርት ቤት ካለው አካደሚክ ሆምወርክም ወይም ክላስ ወርክም ወይም ስራ ውጭ ብዙ ኤክስትራ ነገሮች እንሰራ ነበር። አባት ብዙ መጽሐፎች በጣም ያነብ ነበር። እንዲያነብ በጣም ገፋው ነበር። በጣም መጽሐፍም ያነባል። ከዛ ውጭ ኢቨን በቲቪም ደረጃ በሚባል ያው ቲቪ አይቀርም ለልጆች መቼም፣ ከካርቶን ወይም ልጆች ፕሮግራም ከማየት ውጭ ብዙ ጊዜ የተወሰነ ጊዜ እንሰጠዋለን። ከዛ ውጭ ለምሳሌ እንደ ናሽናል ጂኦግራፊ፣ ሂስትሪ ቻናል፣ ዲስከቨሪ ቻናል እነሱ ላይ በጣም ትኩረት እናደርግ ነበረ። እንደ ፋሚሊም ቁጭ ብለን የምናየው እሱ ራሱ ጀነራል የሆነ እውቀቱን በብዙ መንገድ ከሳይንስ፣ ከሂስትሪ፣ ከጂኦግራፊ እና ከናቹራል ሪሶርስ ያሉትን የተለያዩ ኢንፎርሜሽኖችን በዛ መንገድ ማግኘት ይችላል። እንደ ኢንተርቴንመንትም ነው እንደ ትምህርትም ነው።
የኤታን ስኬት በትምህርቱ ላይ ብቻ የተገደበ አይደለም። በትምህርት ቤቱ የመሰናክል ሩጫ ተወዳዳሪ ሆኖ ውጤቶች አስመዝግቧል። በትምህርት ቤቱ ኦርኬስትራ ውስጥም ቫዮሊን ይጫወታል። ኤታን የትምህርት ቤቱ የጥቁር ተማሪዎች ማህበርና ዓለም አቀፍ ግንኙነት ክለብ ውስጥ ፕሬዝዳንት ነው። የትምህርት ቤቱን ለስደተኞች መብት የሚያቀነቅን ቡድን በመመስረት እስከ አሜሪካ ምክር ቤት ድረስ ሄዶም ተሟግቷል። ከትምህርት ቤቱ ውጪ ደግሞ በቅድስት ስላሴ ቤተ ክርስቲያንና በማህበረ ቅዱሳን ውስጥ በበጎ ፈቃደኝነት ከሚያገለግላቸው ተግባራት በተጨማሪ የኢትዮጵያና የኤርትራ ጥምረት ለትምህርት በተሰኘ ተቋም ስር ተማሪዎችን ያስጠናል። ኤታን እነዚህን ሁሉ ከትምህርቱ ጎን ለጎን ማስኬድ የቻልኩት ጊዜን በአግባቡ ስለምጠቀም ነው ይላል።
For me, there's just a lot of the big reason I did all those things is there's just so many things.
እኔ በእነዚህ ሁሉ ነገሮች ውስጥ የምሳተፈው የሚያስደስቱኝ ነገሮች ብዙ በመሆናቸው ነው። ለምሳሌ በአብዛኛው የሁለተኛ ደረጃ ትምህርት ቤት ቆይታዬ ሮጥ ነበረ። ምክንያቱም መሮጥ ወዳለሁ። ሙዚቃ ስለምወድ ቫዮሊን እጫወታለሁ። የውጭ ክስተቶችና የዓለም ጉዳዮችን ማወቅ ስለምፈልግ ደግሞ የትምህርት ቤታችን ዓለም አቀፍ ክለቦችን እመራለሁ። የጥቁር ተማሪዎች ጉዳይ ስለሚያሳስበኝ የጥቁር ተማሪዎችን ማህበር እመራለሁ። የስደተኞች የተግባር ቡድን ያቋቋምኩት ደግሞ በጣም አስፈላጊ ጉዳይ ስለሆነ ነው። በተለይ ወላጆች ስደተኛ መሆናቸውን ግምት ውስጥ በማስገባት ያቅመን መርዳት እፈልጋለሁ። ይሄ ደግሞ ለዩኒቨርሲቲው በመናመለከተበት ጊዜ ይጠቅማል። ኮሌጆች ሙሉ ሰብን ያላቸው ስለማህበረሰባችን የሚጨነቁና ከክፍል ውጪ ተሳትፎ ያላቸው ተማሪዎችን ይፈልጋሉ።
ኤታን ለስኬቱ ትልቁን ድርሻ የሚሰጠው ለቤተሰቦቹ በተለይ ደግሞ ለወላጆቹ ሲሆን አባቱም የወላጅ ክትትል ለልጆች ስኬት ትልቅ ቦታ እንዳለው በልጃቸው ማየታቸው ነው የሚገልጹት።
ትልቁ ነገር ሁሉም ልጆች አንድ አይነት አይደሉም። ግን ሁሉም ልጆች በቂ የሆነ ምንድነው ወላጅ ብዙ ጊዜ ወላጅ የልጁን አቅም ማየት ይገባዋል። ልጄ ምንድነው ኢንትረስቱ? ምንድነው የሚወደው? እና ያንን ነገር ወደዛ መንገድ የሚወስደውን ነገር በተለያዩ ነገሮች ጋይደንስ እና ሳፖርት መስጠት አለበት። ሌላው ደግሞ ቻሌንጅ መደረግ አለባቸው ልጆች። የኔ አመለካከት ነው። የኔ አመለካከት ምንድን ነው? ማንኛውም ልጅ ብዙ ጊዜ አሁን ቀርቷል የቻሌንጅ መደረግ። እኔ አሁን ኢተን ዜሮ ክላስ ያለ ሁለተኛ ክፍል ደብተር መጽሐፍቶች ነው እንዲያነብ እንዲሰራም ሰጠው። አንደኛ ክፍል ሲሆን የሶስተኛ ላይክ አድቫንስ እያደረኩ ነው ቻሌንጅ የማደርገው አንዳንድ ነገሮች። እና ቻሌንጅ ግዴታ 100% ያመጣል ማለት አይደለም፣ ግን ከዛ ላይ ያሉትን ድክመቶች አብረ በመስራት እና ስፔሻሊ ከኪንደርጋርተን እስከ ሚድል ስኩል እስከሚደርሱ ድረስ የወላጅ ክትትል በጣም ወሳኝነት አለው ለልጆች። ያ ቤዙ ነው።
ወቅታዊ ጉዳዮችን በንቃት የሚከታተለው ኤታን በሃርቫርድ ቆይታው ዓለም አቀፍ ጉዳዮችንና መንግስታዊ አስተዳደርን ያጠናል። አንድ ቀን ደግሞ የአሜሪካ ፕሬዝዳንት ሆኖ ሊመረጥ ይችላል የሚለው ሐሳብ ከብዙ ቦታ ይሰነዘርለታል።
ብዙ ሰው ይጠይቀኛል፣ የማደርጋቸውን ነገሮች የማደርገው ዓላማዬ እሱ ሆኖ አይደለም። ምናልባት አንድ ቀን የመንግስት ስልጣን ሊይዝ እችላለሁ ወይንም ፖለቲካ ውስጥ እገባለሁ። ከሆነ ጥሩ እድል ነው። ነገር ግን ያለፉትን 4 ዓመታት ፊቴ ላይ ባለው ነገር ላይ ነው ያተኮርኩት። እድሉን ካገኘው ግን በእርግጠኝነት በደስታ እቀበለዋለሁ።
ኤታን ግን በአንድ ነገር እርግጠኛ ነው።
እየሆነ ባለው ነገር በጣም ደስተኛ ነኝ። በጣም ብዙ እድል አለ። ብዙ የሚሰራ ነገር እንዳለና ብዙ ልጠቀማቸው የምችላቸው ነገሮች እንዳሉም ይሰማኛል። ትምህርት እስኪጀመር ወደ ኮሌጅ እስከሚሄድ ቸኩያለሁ። አሁን ግን በዙሪያ እየሆነ ላለው ነገር በጣም አመስጋኝ ነኝ። የሚቀጥለውን ለማየት ደግሞ ጓጉቻለሁ።
ኤታን ዋናው ምኞቱ በሚኖርበት ማህበረሰብ ውስጥ ተጽዕኖ ፈጣሪ መሆን ነው። ለማህበረሰቡ ወኪል መሆንና ከዚህ በፊት ድምጻቸው ባልተወከለበት ቦታ ላይ ድምጽ ሆኖ የሚሟገትላቸው ሰው መሆን ይፈልጋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ለአመታት በተለያዩ መንግስታዊ ያልሆኑ ተቋማት በግብርና ተኮር መርሃ ግብሮች ውስጥ ተሳታፊ ነበረው በጋሻው መብራቴ ልምዱና ችሎታውን አርሶ አደሮችን ለማገዝ እያዋለ ያለ ወጣት ነው። ከእሱ ጋር ያደረግነው ቆይታ በመቀጠል ይቀርባል። የተቋሙን ምስረታ አስቀድሞ ያስረዳናል።
ቢፋርምቴክ የተመሰረተው 2012 ዓ.ም ነው እና በዚህ አዲስ አበባ ነበር የምኖረው። የምሰራበትን ጆ እየሰራሁኝ እንግዲህ የተለያዩ ቴክኖሎጂዎች አሉ። በተለይ ውጭ ሀገር ግን እኛ ሀገር ላይ ከፍተኛ የሆነ የቴክኖሎጂ ድጋፍ አርሶ አደሮቹ ያስፈልጋቸዋል። ስለዚህ የመጀመሪያ ስራ ፈጠራ ውድድር ቶኒ ሉሙሉ ፋውንዴሽን የሚባል ናይጄሪያ መሰረት ያደረገ የስራ ፈጠራ ውድድር ላይ አመልክቼ እሱ ውድድር ኢንተርፕረነርሽፕ ወይም የስራ ፈጠራ ስልጠናውን ካገኘው በኋላ ወደ አካባቢ በመሄድ ነው የስንዴ እህል መውቂያ በመግዛት በዛ በተሰጠኝ ፈንድ $5,000 ነበረ። በዛ ፈንድ ገዝቼ አርሶ አደሮቹን ለማገዝ የመውቂያ አገልግሎት ለመስጠት የጀመርኩት። የስንዴ መውቂያው እንደምታውቀው ሲዝናል ነው፣ ወቅታዊ ነው። 3 ወር ከወቃም በኋላ እንትኑ አቆመ። ወቅቱ መውቃቱ እንዳቆመ ቀጥታ ምንድነው ያደረግኩት መሬት ተከራይቼ ለአንድ ሄክታር ተከራይቼ እዛው ተወልጄ ያደግኩበት ከተማ አነዋሪ ከተማ የምችለውን ያክል እዛ መሬት ላይ ለአርሶ አደሮቹ የሚጠቅም ለየት ያሉ ቴክኖሎጂዎችን፣ አሰራሮችን ለማሳየት መሬቱን በስነስርዓት መስራት ጀመርኩኝ። ስለዚህ እዛው ሆኜ የተለያዩ ጥናቶችን አደርግ ነበር። የምስር በሽታ አካባቢያችን ላይ ስላለ ከደብረ ብርሃን ግብርና ምርምር ጋር በመሆን የምስር በሽታ ሪሰርች መስራት እዛው ጀመርኩኝ። ማሳዬ ላይ ተከራይቼ ነው ማሳውን። ስለዚህ ማሳዬ ላይ አልጠፋም። የተለያዩ ሰዎች ይመጣሉ፣ ትምህርት ያገኛሉ። በመሀል ከሸዋሮቢትና በአፋር በኩል የአንበጣ ወረርሽኝ ተከሰተና ሌላ ሀገር ላይ በድሮን ቴክኖሎጂ በመታገዝ አንበጣ በሽታን የሰብል በሽታን በመለየት ቁጥጥር እንደሚያደርጉ አውቃለሁ እና ስለ እሱ ደግሞ ጥናት ማንበብ እና ኔትወርክ ማድረግ ጥረት አደረግኩኝ። ከዛ በኋላ ንስር አግሪቴክ የሚባል ሁለተኛ ስታርታፕ ካምፓኒ ለማቋቋም ከጓደኞች ጋር ጥረት አደረግኩኝ። እኔ የማውቃቸውን ሊተገበሩ የሚችሉ የአግሪካልቸራል ቴክኖሎጂ የግብርና ቴክኖሎጂዎችን መሬት ላይ ለማውረድ አርሶ አደሮቻችንን ለማገዝ ነው ጥረት እያደረግኩ ያለሁት እና ይህንም ከፍተኛ ፍላጎት አለኝ። ያን እየሰራሁ ነው ያለሁት።
ቢፋርም ቴክኖሎጂ የተባለው ተቋምህ በሌላ ምዕራፍ ጥረት እያደረገባቸው ከሚገኙ ጉዳዮች መካከል አንዱ ዘመናዊ የእርሻ ደጋፊ መሳሪያዎች ያሏቸው ሰዎችና ገበሬዎች የሚገናኙበትን ድልድይ መፍጠር እንደሆነ ሰምቻለሁ። ስለዛ እስቲ ጥቂት ንገረኝ።
እንግዲህ እዛ ቢፋርም ቴክን ለማቋቋም ጥረት እያደረግኩበት ባለውበት ወቅት እየወቃሁ ነው። አርሶ አደሮቻችን እኛ አካባቢ ላይ ይመጣሉ፣ መውቂያ ወረፋ ይይዛሉ። በጣም የኔን አስቀድምልኝ የኔን አስቀድምልኝ ይጋብዛሉ። ምን ይላሉ እና አርሶ አደሮች መውቂያም ሆነ ትራክተር በአቅራቢያቸው ለማግኘት የሚያስችላቸው ቴክኖሎጂ የለም። ያሉትም ጥቂት የግብርና መውቂያ እና ትራክተር መካናይዜሽን አገልግሎት የሚሰጡ ድርጅቶች አንዱ አካባቢ ላይ ብዙ ይኖራሉ፣ አንዳንዱ አካባቢ ላይ ደግሞ ከፍተኛ እጥረት አለ። ስለዚህ እንደ ራይድ ወይም እንደ ኡበር የሚያገናኝ ዲጂታል ፕላትፎርም ለመስራት ነው ቢፋርም ቴክ የሚባል ሞባይል አፕሊኬሽን እና ኮል ሴንተር ያለው አርሶ አደሮቻችንን የሚፈልጉትን የግብርና መካናይዜሽን አገልግሎት ወይም የመውቃት ወይም የማረስ አገልግሎት በአቅራቢያቸው የሚያገናኝ ፕላትፎርም ወይም ድልድይ ለመስራት ጽንሰ ሀሳቡን በሌሎች ሀገሮችም እየተደረገ ስለሆነ አፕሊኬብል የሆነ ስለሆነ እሱን ጥረት አደረግኩኝ። ከዛም በኋላ በእሱ ላይ ጥናት አደረግኩና ሞባይል አፕሊኬሽኑ ተሰራ። ምንድን ነው የአርሶ አደሮቻችን ሞባይል አፕሊኬሽን ስለማይጠቀሙ አርሶ አደሮቻችን በቀላሉ እጃቸው ላይ ባለው ስልክ በኮል ሴንተር በአጭር ቁጥር ደውለው ነው የምናገናኛቸው። በተጨማሪም ባለ ትራክተሮች ኦፕሬተር ይፈልጋሉ። ኦፕሬተሮቻቸው ቢሄዱ በአንድ ቀን እንኳን ኮምባይነር ብዙ ብር ያጣሉ ባለ ኮምባይነሮቹ። በተጨማሪም ያን ኮምባይነር ከልማት ባንክ በብድር ነው አገልግሎት ወስደው እየተጠቀሙ ያሉት። ስለዚህ የሚከፍሉት ዕዳ አለባቸው። ስለዚህ የተማሩ ስኪልድ ኦፕሬተር ለማገናኘት እንደዚሁም ሳስ ሶፍትዌር በመጠቀም ቢፋርም ሳስ ሶፍትዌር እንትን አድርገን ፕላትፎርሙን ሰርተን አሁን አየር ላይ አለ። ሞባይል አፕሊኬሽኑ ተሰርቷል፣ ግን የተወሰኑ ሶፍትዌሮች ይቀሩታል። ስለዚህ በቅርብ ይህንን እውን እናደርጋለን።
እርሻ ለብዙ ዘመናት የቆየ የአብዛኛው የኢትዮጵያ ሕዝብ መተዳደሪያ የሆነ ዘርፍ ነው። ይህ ህብረተሰብ ደግሞ ለዘመናት ይዞት የቆየው ባህላዊ አስተራረስ፣ ባህላዊ የግብርና ባህል አለ። ያንን በተቻለ መንገድ ቀይሮ ወደ ዘመናዊው እንዲራመድ ለማስቻል ነው ጥረት እያደረክ ያለኸው። በዚህ ሂደት ውስጥ የገጠሙ ችግሮች ምንድን ነበሩ?
ይህንን ቴክኖሎጂ ላይ ለመስራት ጥረት እያደረግኩ ባለውበት ሰዓት ላይ እንደምታውቀው የተለያዩ ችግሮች ያጋጥማሉ። በተለይ ስታርታፕ ካምፓኒ ለማቋቋም ጥረት በምታደርግበት ሰዓት ከአመዘጋገቡ ጀምሮ የቴክኖሎጂ ጥረት ይኖራል። በተጨማሪ አርሶ አደሮቻችን አሁን እኛ የመውቃት አገልግሎት እየሰጠን ነው፣ በጣም ደስተኛ ናቸው። ትክክለኛና የሚጠቅም ቴክኖሎጂ ካመጣን ምንም አይነት ማሳመንና ከፍተኛ ጥረት አያስፈልግም። እነሱ ጠቃሚ መሆኑን ከተረዱ በኋላ ቢያንስ ከጎረቤታቸው ከተረዱ በኋላ ይተገብሩታል። ነገር ግን ይሄንን ቴክኖሎጂ እውን ለማድረግና ለማስቻል ከኔትወርክ ጀምሮ አካባቢው ላይ ችን ላይ ካሉት ግጭቶች ጀምሮ በተጨማሪም ይሄንን ስራ ተረርቶ ከማገዝ አንጻር ከፍተኛ እጥረት ችግር ያጋጥማል። ነገር ግን በተቃራኒ ደግሞ መንግስት ዲጂታላይዜሽን 2025 እቅድ ይዞ ወጣት ስራ ፈጣሪዎችን የማገዝ በዚህ ዘርፍ ላይ ያሉትን አነስተኛም ቢሆን ግራንት የመስጠትና የማበረታታት ሂደቶች ከመንግስት በኩል ስላሉ በሱ በኩል በጣም ነው የምናመሰግነው። በችግሩ ውስጥ እንግዲህ ስራ ቁመ እነኚህ ስራዎች ስትሰራ ከኮሮና ጀምሮ ከግጭቱ ጀምሮ የተለያዩ ፈተናዎች እንደውም ተስፋ የሚያስቆርጡ ተመልሶ ወደ ቅጥር ዓለም ወይም ወደ ሌላ ለማስኬድ የሚያስችሉ ብዙ ፈተናዎች ያጋጥማሉ። ነገር ግን የያዝኩት ዓላማ በሚችለው በሙያዬም ከፍተኛ ጥረት ለማድረግ ስለሆነ ቢፋርምቴክን ለማቋቋም ችያለሁ። አሁን እንግዲህ ፋይናላይዝ አድርጎ ይህን ዲጂታል ፕላትፎርም በመላው ሀገሪቱ በተለያየ ቋንቋ ሊያገናኝ የሚችል ድልድይ ለመስራት ነው።
ቢፋርም በጥቂት ዓመታት ውስጥ እንደዚህ ያሉ ለውጦችን ማስመዝገብ ችሏል። የተለያዩ ሀገር አቀፍ እንዲሁም ደግሞ ዓለም አቀፍ ሽልማቶችንም ለማሸነፍ ችለሃል። ይዘኸው በመጣኸው አዲስ ሀሳብ ምክንያት የመጪ ዘመን ፍላጎትህ፣ የመጪ ዘመን ግብህ ምንድን ነው? ከጀመርከው አንጻር ምን ለማድረግ አስበሃል?
የመጪው ዘመን ግቤ እንግዲህ በግብርና ቴክኖሎጂ ሀገራችንን የበኩሌን ጥረት ለማድረግ ከፍተኛ ምኞትና ፍላጎት አለኝ። ያንንም እውን እንደማድረግ እግዚአብሔር እንደሚረዳኝ ተስፋ አደርጋለሁ። በመጪው በቅርብ ጊዜያት ይሄ ዲጂታል ፕላትፎርም ተቋቁሞ የተለያዩ የአግሪካልቸራል ቴክኖሎጂዎችን በዛ ዲጂታል ፕላትፎርም ውስጥ ወይም መድረክ ውስጥ በእኛ ድርጅት በኩል በቀላሉ አርሶ አደሮች የሚጠቅም ቴስት የተደረገ የተረጋገጠ የግብርና ቴክኖሎጂዎችን የሚቀርብበት ትራክተርና መውቂያ ያላቸው ሰዎች ከትራክተር ከሚፈልጉ ማህበረሰብ ጋር የሚገናኙበት በተጨማሪም የተለያዩ የግብርና ኢንፑቶች ግብአቶች ሁሉ ጭምር የሚቀርብበት እኛም ደግሞ ወደ ተለያዩ ሀገሮች ኔትወርክ ክሬት አድርገን አቅም ገንብተን የተለያዩ ጠቃሚ የሆነ ለእኛ ሀገር ተስማሚ የሆነ የግብርና ቴክኖሎጂዎችን በእኛ በኩል የሚቀርቡበት ትልቅዬ የግብርና ድርጅት እውን እንዲሆን ማስቻል ነው የመጪው ህልም።
በጋሻው መብራቴ፣ የኢትዮጵያ ገበሬዎችን ሊጠቅም የሚችል መርሃ ግብር ዘርግተህ በመንቀሳቀስ ላይ የምትገኝ ወጣት ነህ። ቢፋርም የተባለ ተቋምም አስተዳዳሪ ነህ። በእጅጉ አመሰግናለሁ። ያሰብከው ተሳክቶ ደግሞ ዳግም ተገናኝተን በስኬት ዙሪያ ለማውራት ያብቃን። በጣም አመሰግናለሁ። መልካም ምሽት ይሁንልህ።
እኔም በጣም አመሰግናለሁ ለአሜሪካ ድምፅ ሬዲዮ ሀብታሙ። በዚህ አጋጣሚ ቢፋርም ቴክን ለማገዝ ለማበረታታት፣ በዚህ ሂድ ምክር አገልግሎት ለመስጠት የሚፈልጉ በውጭም ሆነ በሀገር ውስጥ ያሉ ይህን የግብርና ስራ በምሰራበት ወቅት ጥረቴን ለማገዝ ወይም ለመምከር አቅጣጫ ለማስያዝ የሚፈልጉ ካሉ በዚሁ አጋጣሚ ጥሬን አቀርባለሁ። እጅግ አድርጌ አመሰግንሃለሁ።
አድማጮቻችን እንዲሁም ተመልካቾቻችን ስታዳምጡት ስትከታተሉት የነበረው ጋቢና ቪኦኤ ነው። ጋቢና ቪኦኤ ወጣት ሴቶች ላይ የሚያተኩር የአሜሪካ ድምፅ መሰናዶ ነው። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ አብሮኝ የቆየው ደግሞ ንጉሥ ታምሬ ነው። መልካም ምሽት ይሁንላችሁ። መልካም ጊዜ።